الشهادة كاكاكاتور. የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋፒና ቪኦኤ ያዲሱ ትውልድ ድምጽ። ሰላማችሁ ይብዛ እያልን የእሁድ ምሽት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። ለዛሬ በሳምንት ውስጥ ከተደመጡና በድጋሚ በታዳምጣችሁ ያነቃቃችኋል ተወዳችኋላችሁ ያላችሁን ሁለት መሰናዶች መርጠን ይዘላችሁ መተናል። የሙዚቃ ግብዣም ይኖረናል። የምሽቱ አስተናጋጃችሁ ኤደን ገረመው፣ አቀናባሪያችን ደግሞ ኤልያስ አስማረ ነው። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የመጀመሪያው ዘገባችን ከስራ ፈጠራ ሐሳብ ጋር የተያያዘ ነው። ኢትዮጵያ ውስጥ የተማረው የወጣት ኃይል ከጊዜ ወደ ጊዜ እየጨመረ መምጣቱ ይታወቃል። አብዛኞቹም የራሳቸው የስራ ፈጠራ ሐሳብ አላቸው። ይሁንና ብዙዎቹ የስራ ፈጠራቸውን ለመሞከርም ሆነ ወደ ተግባር ለማምጣት የመነሻ ወረት እጥረት አለባቸው። የመነሻ ወረት፣ የንግድ ክህሎት ብቃት ማነስ፣ የቦታ የተለያዩ አይነት ችግሮች ሲያጋጥሟቸው ይስተዋላል። ይህን ጉዳይ በተመለከተ ላለፈው 10 ዓመት ወጣት የስራ ፈጣሪዎች የንግድ ክህሎታቸውን እንዲያዳብሩ የተለያዩ አማራጮችን በመጠቀም ምርቶቻቸውን ለገበያ ከማቅረባቸው በፊት እንዲሞክሩ እንዲሁም ሐሳባቸውን በመሸጥ ብቻ የገንዘብ ክፍተታቸውን በመሙላት ወደ ስራ እንዲገቡ ሲያደርግ የቆየው የአይስ አዲስ መስራችና ዋና ስራ አስኪያጅ አቶ ማርቆስ ለማን አነጋግሬው ነበር። ከማርቆስ ለማ ጋር የነበረኝ ውይይት ማርቆስ አንድ ጀማሪ የስራ ፈጠራ ሐሳብ ያለው ወጣት ከየት መጀመር እንዳለበት ከመስረዳበት ይጀምራል።
ወደ ንግድ ለመግባት የሚያስፈልጉ መሰረታዊ የሆኑ ነገሮች አሉ። አንድ ሰው ሐሳብ አለኝ ሲል የሚነሳበት የተለያዩ አካሄዶች አሉ። አንደኛው ኦልሬዲ የተሰራ ፕሮዳክት ወይም ሰርቪስ ወይም ደግሞ ሊሰጣቸው የሚችለውን አገልግሎቶች ወይም ደግሞ ይህንን አይነት እቃ መስራት እችላለሁ የሚለውን ነገር አስቀድሞ ማወቅ አለበት። ስለዚህ አንደኛ ያለውን ገበያ ጥናት ማድረግ አለበት። የገበያ ጥናት የመጀመሪያው ስቴፕ ነው። ያ ማለት ለምሳሌ ገበያ ውስጥ ምን አይነት አገልግሎቶች እየተሰጡ ነው ያሉት፣ ማን ነው እየሰጣቸው ያለው፣ በምን አይነት ዋጋ ነው እየሰጡ ያሉት፣ እኔ የማመጣው አገልግሎት ወይም የሚጀምረው ንግድ ገበያ ውስጥ ካለው በምን ይለያል ወይም የተሻለ ነገር ይዤ መምጣት እችላለሁ የሚለውን ነገር ጥናት መደረግ አለበት። ይሄ ገበያ ጥናት የሚባለው ማለት ነው። እዚህ ላይ ምንድን ነው በንግግር ብቻ ሳይሆን በወረቀት ላይ ማስፈር አለብን። ያን ነገር የሚረዳን ሁለት አይነት ዶኪመንት የምናዘጋጅበት መንገድ አለ። አንደኛው የንግድ እቅድ የሚባለውን ነው። ሁለተኛው ደግሞ የቢዝነስ ፕሮፖዛል ወይም ደግሞ የንግድ ፕሮፖዛል የሚባሉ ሁለት ዶክመንቶች አሉ። በመጀመሪያ ደረጃ የንግድ ፕሮፖዛል የሚለው ብዙ ጊዜ አያስፈልግም፣ ግን ምሳሌ አንዳንድ ጊዜ ባንኮችን ብድር ለመጠየቅ ወይም የገንዘብ ጥያቄ በምናቀርብበት ጊዜ እነዚህ ተቋማት የንግድ ፕሮፖዛል አቅርቡ የሚሉበት ስላለ ለዝግጅት። ከዛ በሁለተኛ ደረጃ ላይ ከማን ጋር ነው የምሰራው የሚለውን ብዙ ጊዜ እነዚህ ኢንቨስተሮች ወይም መዋለ ንዋይ የሚያፈሱ ሰዎች አንድ ሰው ብቻ የሚሰራው ንግድ ላይ ገንዘባቸውን አያውሉም። ምክንያቱም ትልቅ የሆነ ሪስክ ስላለው ማለት ነው እዛ ላይ እንደዛ ማድረግ። ስለዚህ ከማን ጋር ነው የምሰራ የሚለውን የምሰራው አብሮኝ ካምፓኒ የሚመሰርት ሰው የሚለውን ነገር ማሰብ አለባቸው። ስለዚህ የአብሮ የሚሰራ ስራ ነው፣ የግል ስራ ሁሌ ብቻ አይደለም ማለት ነው። ሶስተኛው ነሸካፕ ባለውን ከየት ነው ላገኝ የሚችለው የሚለውን ነገር ማሰብባቸው ማለት ነው። እነዚህ ነገሮች ባሉበት ሁኔታ የንግድን ትስስር ለመፍጠር ወይም ንግድን ስራ ለማፋለጥ የሚደረግ የንግድን ስራ የሚረዱ ድርጅቶች አሉ። ልክ እንደ አይስ አዲስ፣ እንደ ኢንኩቤሽን አክሰሬሽን የሚባሉ እነዚህ ቴክኒካሊ ኢንኩቤሽን አክሰሬሽን የሚለያዩት ኢንኩቤሽን ከሆነ ገና ጀማሪ የሆነ ቢዝነስ ላይ ነው። አክሰሬተር ደግሞ ከሆነ ገበያ ውስጥ የገቡ ድርጅቶችን እነሱ እንዴት ነው ወደሚቀጥለው ደረጃ ልናረስ የሚችለው የሚለው አይነት ሰፖርት የሚሰጥ ነው። ስለዚህ እንደዚህ አይነት አገልግሎት የሚሰጡ የተለያዩ ድርጅቶች የመንግስትም ተቋማት ወይም የግል ተቋማት ስላሉ በእነሱ ስር ታቅፎ ደግሞ እንዴት ነው ሰፖርት ማግኘት የሚችለው የሚለውን የተገነዘበ ይሄዳል ማለት ነው።
እሺ፣ እንግዲህ እንደ ኢትዮጵያ ባለና የገንዘብ እጥረት ባለበት ሀገር ውስጥ ደግሞ ወጣቶች የሚሰሩትን ነገር ለገበያ ለማብቃት ይሄ መነሻ ወረት ወይም ካፒታል የሚባለውን ነገር ለማግኘት በጣም ብዙ ጊዜ ሲታገሉ ይታያል። እና አዲስ ስራ ፈጣሪ የሚባል ሰው መነሻ ካፒታል ሊያገኝ ወይም ወረት ሊያገኝባቸው የሚችላቸው መንገዶች ምንድን ናቸው?
ካፒታል ለማግኘት የሚያስችሉ የተለያዩ መንገዶች አሉ። ስለዚህ የመጀመሪያዎቹ ሰዎች ያው የምናውቃቸው ጓደኞቻችን፣ ቤተሰቦቻችን ከነሱ ለማግኘት የሚደረግ ጥረት ነው የሚያገኘው። ይህን ሁሉ ጊዜ ለሁሉም ሰው የሚሆን ነገር አይደለም እንደምናደርገው። ስለዚህ መንገዶች አሉ ያን የምናገኝበት። አሁን ብዙ ጊዜ ኢትዮጵያ ውስጥ ያው ታዳጊ ሀገርም ስለሆነ አንደኛ ግራንት የመስጠት ዋናው አላማቸው የሆኑ ድርጅቶች አሉ። እነዚህ ተቋማት ከመንግስት ጋር የተገናኙ ሆኑ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ከተለያየ ሴክተር ላይ የራሳቸውን ግራንት ያዘጋጃሉ። ስለዚህ በጤና ላይ በተለይ የምንሰራ፣ እርሻ ላይ የምንሰራ፣ ትምህርት ላይ የምንሰራ ሰዎች እንደዚህ አይነት ቢዝነሶች ላይ ብዙ አይነት ኦፕሽኖች አሉ። ከዛ ውጭ ሁለተኛው ብድር የሚባለው ነው። ይሄ ብዙ ጊዜ ከባንክ ጋር የሚገናኝ ነው። አሁን ትልቁ የባንክ ጋር ያለው ችግር ምንድን ነው? ብዙ ጊዜ ባንኮች ይሄ ኮላተራል የሚባለው ወይም ደግሞ የሚያዝ ነገር ይፈልጋሉ። ተንቀሳቃሽ መኪና ሊሆን ይችላል፣ ወይም ቋሚ የሆነ ቤት አይነት ጠይቁ ይችላሉ። ስለዚህ እሱ ላይ ያለ። ግን አንዳንድ ባንኮች ደግሞ የተሻለ ያለምንም ኮላተራል በአይዲያ ወይም ከሌሎች ድርጅቶች አጋር ድርጅቶች ጋር በመሆን ደግሞ የሚያዘጋጇቸው እድሎች ይኖራሉ። አሁን ለምሳሌ በዚህ መልኩ የስራ ፈጠራ ኮሚሽን ከአዋሽ ባንክ እና ከሌሎች ባንክ ጋር ሆኖ እንደዚህ አይነት ከኮቪድ ጋር የተገናኘ ለምሳሌ ያቀረቡት አይነት ይኖራል። ከእናት ባንክም ድሮ ከሴቶች ንግድ ጋር የተገናኘ የሚያቀርቧቸው አማራጮች ይኖራሉ ማለት ነው። ከዛ ውጪ እኛ አሁን በምንነጋገርበት ላይ በጣም ብዙ ኢኩዊቲ የሚባለው ወይም ደግሞ ኢንቨስተሮች መዋለ ንዋይ የሚያፈሱ ሰዎች የሚያቀርቡት የገንዘብ አካሄድ ነው። ስለዚህ አሁን ሲሊከን ቫሊ ስንል ወይም ሌላ ዓለም ላይ ለንደን፣ ኢቨን ኬንያ ስንል አብዛኛው ጀማሪ የሆኑ ቢዝነሶች ቴክኖሎጂ ላይ ያሉ የሚሆን ሌሎች ቦታዎች ላይ ይህን ነገር ወደ ገበያ የሚያወጡት በብድር ወይም በግራንት ሳይሆን ኢኩዊቲ በሀሳቡ ላይ የሚያምኑ ኢንቨስተሮች መዋለ ንዋይ ያላቸው ሰዎች ለጀማሪ ቢዝነሶች ገንዘብ ይሰጣሉ ማለት ነው። ይህን ደግሞ የሚሰጡት ምንድን ነው? ብዙ ጊዜ ኢንተረስት የለውም ልክ እንደ ባንክ፣ ግን ጥሩ በሆነ የቢዝነስ ስምምነት የሆነ ያህል የካምፓኒውን ሼር ለኢንቨስተር በመስጠት አብሮ መስራት ይቻላል ማለት ነው። ስለዚህ ከገንዘብም በላይ ደግሞ እነዚህ መዋለ ንዋይ ያላቸው ሰዎች ኦልሬዲ ንግድ ውስጥም የቆዩ ናቸው። ከዛ ውጭ ደግሞ ብዙም አይነት የሚያውቋቸው ሰዎችም አሉ። የንግድ ትስስር ለመፍጠር የሚረዱ እውቀቶችና ኢንፎርሜሽኖች አላቸው። ስለዚህ ለመርዳት ይችላሉ ማለት ነው።
ስለ ኢንኩቤሽን ፕሮግራም የጀማሪ መርሃ ግብር ደግሞ እስቲ ትንሽ ነገር በለኝ። እንዴት ነው እንደዚህ አይነት ፕሮግራሞችን መቀላቀል የሚቻለው?
በጣም ጥሩ። ጀማሪ ቢዝነስ የሚባሉ እንግዲህ ኢትዮጵያ ውስጥ እኛ አይስ አዲስን ጀምር 2011 በፈረንጆች አሁን 10 ዓመት እየሆነን ነው። የመጀመሪያው ኢትዮጵያ ውስጥ ያለ እንደዚህ አይነት አገልግሎት የሚሰጥ ድርጅት የኛ ነው የተከፈተው። ከዛ በኋላ ግን ተማሳይ የሆኑ በመንግስትም መንግስታዊም ያልሆኑ ድርጅቶች ሰው አሉ። ለምሳሌ እንደ ኤክሳብ አዲስ ብንወስድ ወይ ብልሙን ብንወስድ፣ አይኮግላፕስ የሚባል ከመንግስትም ደግሞ የኢትዮጵያ የአንተርፕርነርሽፕ ዴቨሎፕመንት ሴንተር የሚባል አለ። ከዛ ደግሞ በሚኒስትሪው ስርም ያሉ ለምሳሌ እንደ ICT ቪሌጅ ያሉ፣ በዩኒቨርሲቲ ስሮች ደግሞ ያሉ ሐዋሳ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ እንደዚህ አዲስ አበባ ዩኒቨርሲቲ፣ እንደዚህ ኢንኩቤሽን የሚባል ሰርቪስ የሚሰሩ ተቋማት አሉ። ኢንተርናሽናል የሆኑ የውጭ ለምሳሌ ለትርፍ ያልተቋቋሙ ድርጅቶች እንደ ሪች ፎር ቼንጅ ኢትዮጵያ የሚባሉ አይነት ይኖራሉ። ሶ ኢንኩቤሽን አገልግሎት የሚባለው ምንድን ነው? አይዲያ ያላቸውን ሰዎች አይዲያቸው የሚሸጥ አይዲያ ከሆነ ወደ ንግድ ሊገባ የሚችል ሀሳብ ከሆነ ያንን ነገር አይዲያውን ካመጡት ሰዎች ጋር በተቀናጀ መልኩ አገልግሎትን በመስጠት ወደሚቀጥለው የንግድ ደረጃ እንዲደርሱ የሚያደርግ እና የሆኑ ነገሮች ናቸው። ያ ማለት በጥናት የሚደረግ ከዚህ በፊት ተሞክሮ ውጤት ያመጣ አይነት አሰራር የተከተለ ነገር ነው የሚሆነው። አሁን አይስአዲስን ለምሳሌ ብንመለከት የምናስባቸው አንደኛ ይሄ ታሰበው ሀሳብ ኢትዮጵያ ውስጥ የሌለ ወይም ደግሞ ገና አዲስ የሆነ ወይ የተሻለ አይዲያ ነው ወይ የተሻለ ሀሳብ ነው የሚለውን ነገር እናያለን። ሁለተኛ የሚሰሩት ሰዎች ገቢ ሊያገኙበት ይችላሉ የሚለውን ነገር እናያለን። ይህን ለማድረግ የሚያስችሉ የተቀመጡ የንግድ ክራይቴሪያዎች አሉ። ስለዚህ እነሱን ነገሮች የሚያሟሉ መሆን አለባቸው። ከዛ ያለፈ ደግሞ ምንድን ነው የሚሆነው? እነዚህ የሚዘጋጁት በኢንኩቤሽን ስር ብዙ ጊዜ የአራት ወር ወይም የስድስት ወር ነው የሚሆነው። ስለዚህ ጊዜ ትንሽ ይፈልጋል። ያ ማለት በንግድ ውስጥ የቆዩ ሰዎች፣ ተመሳሳይ ስራ ላይ ያሉ ሰዎች የሚያቀርቡላቸው እርዳታ ይኖራል ማለት ነው። ስለዚህ ወደ ገበያ የሚገቡበትን ፍጥነት ይጨምርላቸዋል ማለት ነው።
ክራውድ ፈንዲንግ ወይም ደግሞ የጋራ ገንዘብ ሊዋጣባቸውና ሊሰባሰቡባቸው ስለሚችሉ መድረኮችና መርሃ ግብሮች አውራኝ።
በጣም ጥሩ። ክራውድ ፈንዲንግ የሚባለው ወይም ደግሞ ከአንድ ድርጅት ወይም ከአንድ ግለሰብ ገንዘብ ከማግኘት ይልቅ ከአጠቃላይ ህዝብ ከህዝቡ ገንዘብ የመሰብሰብ አማራጭ የሚለውን ነገር የምናይበት ነገር ነው። አሁን ያው ቴክኖሎጂ ስላለ በቴክኖሎጂ ምክንያት የሚረዳን የተለያዩ አይነት አማራጮች አሉ። ለምሳሌ ኢንተርኔት ላይ ካየን እንደ ኪክስ ስታርት አይነት ብዙ በጣም ብዙ የሆኑ ካምፓኒዎች በዛ መልኩ እየጀመሩ ይኖራሉ። አሁን ወደኛ አገርብ ስንመጣ ኢቭን አሁን ይሄ የሸገር ፕሮጀክት ቢባሉት ክቡር ጠቅላይ ሚኒስትሩ የሚመራቸው እነሱ አሁን ክራውድ ፈንድ ነው የሚደረጉት ከተለያየ ሰው ስለሚጠየቁ ማለት ነው። ወደኛ ስናመጣው በተለይ አርት ላይ ያሉ እነዚህ አርቲስቶች፣ ሙዚቀኞች፣ ፊልም የሚሰሩ ሰዎች እንደዚህ አይነት ክራውድ ፈንድ የተሻለ አማራጭ ነው የሚሆነው። ክራውድ ፈንድ የሚባለው ላይ ምንድን ነው? መጀመሪያ ገንዘቡ እቃችንን ከማግኘታችን በፊት ይሰበሰባል ማለት ነው። ስለዚህ አንድ ሲዲ የሚያወጣ ሙዚቃ ባለሙያ እነዚህ አይነት ዌብሳይቶችን በመጠቀም ይህን ሲዲ ላወጣ ነው፣ ሳምፕልን ያሰማ እና ስለዚህ ገንዘብ ከሰበሰባችሁልኝ ሙዚቃው ሲወጣ ደግሞ በዛው በሰበሰባችሁ ልክ ሙዚቃውን ሰጣችኋሉ ይላል ማለት ነው። ስለዚህ ሰዎች 20-30 ብርም የሙዚቃው ዋጋ ባለው መሰረት ያወጡና ከዛ በኋላ ሙዚቃው ሲያልቅ እያንዳንዱ ሰዎች ይላክላቸዋል ማለት ነው። ስለዚህ ጥሩ የሆነ ፋይናንሽንግ ሜተር ነው። አሁን ኢትዮጵያ ውስጥ በደንብ ያልበለጸገበት ምክንያት አንደኛ የክፍያ ሲስተማችን ገና ወደኋላ የቀረ ስለሆነ፣ ስለዚህ በኢንተርኔት ስቲል መክፈል አንችልም። ይሄ ሞባይል ዋሌት የሚባሉን ባንኮች እየጀመሩ ነው። አሁን ለምሳሌ ባንክ ኦፍ አቢሲኒያ ካየ ነው በጣም ጥሩ ሞባይል ዋሌት አላቸው። ከዛ ደግሞ የፋይናንሻል ቴክኖሎጂ ላይ ያሉ ካምፓኒዎችም እየመጡ ነው። የኔ ፔይ አይነት እንደዚህ አይነት ካምፓኒዎችም ወደ ማርኬት እየገቡ ነው። እነዚህ በጣም ሲጠናከሩ በኋላ ልክ ኢንተርኔት ላይ ሌሎች ሀገሮች ላይ እንደምናየው ከቢሊዮን ዶላር የሆነ ማርኬት ነው፣ ትልቅ ንግድ ነው በዚህ ዙሪያ ላይ ያለው ማለት ነው። ስለዚህ ወደፊት ተጠናክረው እነዚህ ነገሮች ለብዙ ንግድ ለመስጀመር የሚያስችሉ መሰረታዊ ነገሮች ይሆናሉ ብዬ አስባለሁ።
እንደዚህ አይነት መረጃዎችን ወጣቶች በምን አይነት መልኩ ነው ማግኘት የሚችሉት መስማት የሚችሉት?
ይህ መረጃ የንግድ ትስስሩ ላይ ያለው የመረጃ እጥረት አለ፣ ምንም ጥያቄ የለው። ከመንግስትም በኩል ያሉ መረጃዎች በበቂ ሁኔታ ወደ ህዝቡ አይደርሱም። ከግለሰቦችም፣ ከመዋለ ንዋይ ከሚያፈሱም፣ ከኢንቨስተሮችም ያለ፣ ከኢንኩቤተሮች፣ ከሁሉም ቦታ ላይ ያለ መረጃ እንደተፈለገው በብዛት አይደርስም። አሁን አንዳንድ የምናየው ኢንተርኔት ያው እንግዲህ ኢንተርኔት ዋናው መሰረታዊ የሆነ የመገናኛ እና መረጃ የማግኛ ምንጭ ነው ብዬ ስለማስብ እዛ ላይ ነው እንግዲህ ትኩረታችንን ማድረግ ያለብን። ከዛ ጋር የተገናኘ አንዳንድ እድገቶች እና ለውጦች እየመጡ ያሉበት ሁኔታ አለ። ለምሳሌ እንደዚህ አይነት ሚዲያ ካምፓኒዎችን ብናይ እንደ ሸጋ ሚዲያ አይነት፣ አዲስ ኢንሳይት፣ ሊንክ አፕ አዲስ፣ እነዚህ የምናቸው ሚዲያዎች አብዛኛውን ጊዜ ስለ ንግድ ስጋ ከመጨመር ጋር የተገናኘ እነዚህ ስታርታፕ የሚባሉ ቢዝነሱ ጋር የተገናኘ መረጃዎችን እያወጡ ይገኛሉ አሁን በይሳት። ስለዚህ እነዚህ ነገሮች ወደፊት እየተጠናከሩ ሲሄዱ ደግሞ የተሻለ መረጃ የማግኘት ተስፋ አለን ብዬ አስባለሁ። ከዛ ውጭ ማህበራዊ ሚዲያው በጣም ጥሩ እንትን ይኖረዋል። ከንግድ የተገናኙ ይህን ነገር የሚረዱ ድርጅቶችን ፎሎ በማድረግ ትዊተር ላይም ሊሆን ይችላል፣ ቴሌግራም ላይም፣ ሌሎችም የመረጃ የምናገኝ ማህበራዊ መረጃ የምናገኝባቸው ቦታዎች ላይ ያን ነገር በማግኘት ብዙ አይነት መረጃ ማግኘት እንችላለን ብዬ አስባለሁ። በተለይ አብዛኛው ፕሮግራም ድርጅ ይኖረዋል። ከዛ ጋር የተገናኙ መረጃዎችን አሁን በብዛት ማግኘት እንችላለን። ኢንተርኔት ላይ መረጃ ለማግኘት ብዙ አይከብድም፣ ግን የተሻለ ትንሽ ጥረት ይጠይቃል ከወጣቶቹ ማለት ነው በተለይ።
እሺ ማርቆስ በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። መጨመር የምትፈልገው ነገር ካለ?
ብዙ የለኝም። አሁን ጀማሪ ቢዝነሶች ላይ በተለይ አሁን እንደምናየው ማችን ላይ አብዛኛውን ስታርታፕ እንቅስቃሴ ንቅናቄ ያለ አለም ላይ ምንድነው ላይክ አንድ አካባቢ ያለ ችግር አካባቢ ያለ መፍትሄ ኖረዋል የሚል አስተሳሰብ ነው ያለው። እንግዲህ አሁን በአቅራቢያችን እንኳን ያሉ ሀገሮችን ብናይ እንደ ኬንያ፣ እንደ ጋና፣ ናይጄሪያ ብናይ ይሄ ስታርታፕ ኤኮሲስተም የሚባለው ወይም ደግሞ ጀማሪ ቢዝነሶች የሚሳተፉበት ምህዳር በጣም ሰፍቷል። ነገር በተመለከተ መንግስትም አሁን የጀመራቸው ስራዎች አሉ። ይህ በጠቅላይ ሚኒስትር ቢሮ የሚመራው የኤስ ኦፍ ዱዊንግ ቢዝነስ የሚባለው ወይም ደግሞ ስራን የመስራት ማቃለል የሚለው አይነት ፖሊሲዎች እየመጡ ነው ያሉት። ከዛ ጋር የተያያዙ አዲስ የሆኑ እንዴት ነው ገንዘብ የምናገኘው፣ እንዴት ነው ታክስ ግብር ሊቀነስልን የሚችለው ለሚጀምሩ ቢዝነሶች፣ እንዴት ነው ኢኖቬሽን የሆኑ አይዲያዎችን ወደ ሌሎች ዓለሞች ላይ መውሰድ የምንችለው ከኢትዮጵያም ያለፈ የሚሉ አስተሳሰቦች አሉ። ስለዚህ አብዛኛው ወጣት ከዚህ ከብዙ ካለው ውስብስብ ችግር እንዴት ነው መፍትሄ ላመጣ የሚችለውን ነገር ብሎ ትንሽ ቆም ብሎ ማሰብ አለበት። ሁለተኛ ደግሞ ይህንን መፍትሄ ካመጣን እንዴት ነው ከአገራችን ያለፈ ሌሎች ቦታዎች ላይ ልንሸጥ የምንችለው የሚለውን ነገር ማሰብ አለበት። እንደዚህ አይነት ጥሩ የሆነ ራዕይ ያላቸው ሰዎች ከኛም ሀገር ያለፈ ከኛም ድንበር ያለፈ መፍትሄ ይዘን መምጣት እንችላለን የሚለው ነገር እሱን ደግሞ መንግስት እና የተለያዩ ድርጅቶች ማበረታታት የሚችሉበት ነገር ቢፈጠር ኢትዮጵያ ብዙ ፖቴንሻል ብዙ አቅም ያላቸው ሰዎች አሉ ብዬ ስለማሉ በዛ ወደፊት የተሻለ ነገር ማድረግ ይቻላል ብዬ አምናለሁ። ስለዚህ ይሄ አሁን የምናወራበት የጀማሪ የሚባልበት ሴክተር የሚሰፋና ወደፊት በጣም ትልቅ ሊሆን የሚችል ሴክተር ነው ብዬ አምናለሁ።
ማርቆስ ለማ ከአሜሪካ ድምጽ ጋር ለነበረው ቆይታ እናመሰግናለን። በሙዚቃ ዘና ብለን እንመለስ። ዳመት ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቬይን ነው። የእሁድ ምሽታችሁን ከኛ ጋር ለማሳለፍ ስለመረጣችሁ እናመሰግናለን። ወደ ቀጣዩ ዘገባ እንለፍ። በኢትዮጵያ እየበረታ የመጣውን በዘርና በሃይማኖት የመከፋፈል ችግር ለመቅረፍና ሰብአዊ አመለካከትን ለማስረጽ ድንበር ተሻጋሪ በጎ ፈቃደኝነትን የማጎልበት እንቅስቃሴ አዲስ አበባ ውስጥ እየተካሄደ ነው። ራሳቸውን በጎ ፈቃደኛና ባለ እዳ ብለው የሚጠሩት ወጣቶቹ የእንቅስቃሴ አራማጆች በመጪው ማክሰኞ የሚከበረው የአድዋ ድል በዓል ምክንያት በማድረግ በበጎ ፈቃደኝነት ለተማሪዎችና ወጣቶችን ለማስተማር ሰላምና ጽዳትን ማዕከል ያደረገ ዘመቻ አዘጋጅቷል። ስመኝሽ የቆየ ዝርዝሩን ተከታትላለች።
ለኢትዮጵያ ብቻ ሳይሆን ለመላው ጥቁር ሕዝብ የድል ተምሳሌት ተደርጎ የሚቆጠረው አድዋ ኢትዮጵያውያን ከሀገሪቱ አራት ማዕዘናት ተጠራርተው በሙሉ ፈቃደኝነት የውጭ ወረራን የመከቱበት የድል በዓል ነው። የፊታችን ማክሰኞ የዚህ ድል በዓል 125ኛ ዓመት ሲከበርም ይህን የበጎ ፈቃደኝነት መንፈስ አጉልቶ ለማሳየት እንቅስቃሴ ተጀምሯል። ልዩነቶች ጎልተው በሚታዩበት በዚህ ትውልድ ድንበር የለሽ ሆኖ የማገልገልን ልምድ ከአድዋን ማር በሚል መነሻ እንቅስቃሴውን ከፊት ሆነው ከሚመሩት መሃል ራሳቸውን በጎ ፈቃደኛና ባለዳ ብለው የሚጠሩት ታምሩ ደገፋ ናቸው።
በመጀመሪያ መነሻው አድዋ ሁሉ በበጎ ፈቃደኝነት ከዚህ ያለበት ሆብሎ የተነሳበት መንፈስ ነው እና ይህን መንፈስ የአድዋን መንፈስ የበጎ ፈቃደኝነት መንፈስ ድንበር የለሽ ለማድረግና ሰዎችን ካለ ግድብ ከሃይማኖት ውጭ፣ ከፖለቲካ ውጭ፣ ከብሔር ውጭ የማገልገልና ለማጠራት ፕሮግራም ለማድረግ ነው። በ22 ፕሮግራም ይሆናል።
የፊታችን ሰኞ የአድዋ ድል በዓልን ለማሰብ በጎ ፈቃደኝነትን ማዕከል አድርጎ የተዘጋጀው ይህ ዝግጅት የአካባቢ ንጽህና መጠበቅን፣ ልዩ እንክብካቤ ለሚያስፈልጋቸው ድጋፍ መስጠትንና ተማሪዎችን ስለ በጎ ፈቃደኝነት ማሰልጠን እንደሚያካትት በጎ ፈቃደኛና ባለዳ ታምሩ ይገልጻሉ።
በተለምዶ መገናኛ የሚባል አካባቢ ያለ ማስክ እናደርጋለን። በግራቅ እንሄዳለን። ፊት ለፊታችን የምናየው ቆሻሻ እናነሳለን። ከዛ እንታጠባለን። ከልፋያተ የመንግስት ትምህርት ቤቱን ይህ በእውነቱ ታሪካዊ የሆነ የመጀመሪያው ተማያ ትምህርት ቤት ነው። መጎብኘት ያለበት መታወቅ ያለበት ነው። ትምህርት ቤቱን ግቢውን እናጠዳለን። ልጆቹን ደግሞ የተለያየ ስልጠና የሚፈልጉትን ባለሙያዎች አሉ፣ አጋሮች አሉ። ኢትዮጵያ ስካውት ማህበር ያሉ፣ በተለይ አዲስ አበባ ስካውት ማህበር አለ። ዩኒቨርስቲ ያሰለጥናሉ። ልዩ እንክብካቤ የሚያስፈልጋቸው ህጻናት አሉ። በተለይ ማህበረሰቡ እንዳይመለከታቸው የተጎዱ የተገለሉ እናቶች የመስሉ ጉዳይ አለ። ሰዎች ውስጥ ከገቡ በኋላ ውጡ ከምንል ከመግባታቸው በፊት ልጆቹ ላይ ትራንሰራለን። ይህም ከበጎ ፈቃደኝነት ከአድዋ ጋር የተገናኘ ነው።
በጎ ፈቃደኛ ታምሩ ህዝብን በነጻ የማገልገል በጎ ስራ የጀመሩት ከ18 ዓመት በፊት ለበርካታ ዓመታት በኖሩበት አሜሪካን ሀገር እያሉ ነበር። በዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ አካባቢ መርካቶ በሚለው የንግድ ተቋማቸው ይታወቁ የነበሩት የአሁኑ በጎ ፈቃደኛ ታምሩ ወደ ኢትዮጵያ ከመመለሳቸው በፊት በኢትዮጵያ ማህበረሰብ ማዕከል እንዲሁም ከተለያዩ ሀገር ዜጎች ጋር በመሆን የሰላምና አረንጓዴ ማህበራዊ እንቅስቃሴዎች ላይ ይሳተፉ እንደነበር ያስታውሳሉ። ሙሉ ሰዓታቸውን ለበጎ ፈቃድ መዋል የጀመሩት ግን ወደ ኢትዮጵያ ከተመለሱ በኋላ ነው።
የቀድሞ ፕሬዚዳንት ፍቅረ ግርማ ወታጀራቸው ተነሳከና ድሮ መቶ አለቃ ሆነው መሮች ለዘማጋቸው እሳቸው ናቸው። በተለይ በዚህ በአረንጓዴ ልማት ላይ ችግኞችን ሲያስተክሉ ኢትዮጵያ ስካውት ማህበር የሚባል ድርጅት እንዳለ ያስተዋወቁኝ። ከዛ ጊዜ ጀምሮ እሳቸውንም በማስተባበር በጎ ፈቃደኝነት ላይ ነው። ከዛም የተለያየ ድርጅቶች ላይ ዳመንድ ባሮስ አካባቢ ወደ አንድ ሺህ የሚሆኑ ቤተሰቦች አሉ፣ እናቶች፣ አባቶች፣ ህጻናት እዛም ማገልገል ጀመርን።
በጎ ፈቃደኛ ታምሩ ድርጅት አያቋቁሙ እንጂ የሚሰሯቸውን የበጎ ፍቃድ እንቅስቃሴዎች የሚያከናውኑት እንደሳቸው ተመሳሳይ ዓላማ ካላቸው ግለሰቦች፣ ማህበራትና ድርጅቶች ጋር ነው። ከሚያከናውኗቸው በጎ ተግባራትም በአብዛኛው በመንግስትም ሆነ በሌሎች አካላት ያልታዩ ክፍተቶችን የሚሞሉና መልካምነትን ለሌላው የሚያስተምሩ እንደሆኑ ይገልጻሉ።
ክፍተቶች ነው የምንሞላው። መንግስት የማይመለከታቸው ነገር፣ ህዝብ የማይመለከታቸው፣ ድርጅቶች የማይመለከታቸው እታች ያሉ ማህበረሰቡን የራሳችን ግዴታ ለማወቅ የዚ አይነት አደረጃጀት ነው ያለን። ሁሉም ለነፍሱ ሁሉም ለራሱ የሚያደርገው ነው የማገልገል ነው እና እዳም ክፍል ነው። እናት አባት ሄዳለት የአስተማሪዎች የክፋስት የገበሬው ውጭ ያለው ውስጥ ያለው የሁሉም ሰው እዳ አለብኝና በምን አድርጌ ልክፈል የሚል ነው እዛ መንፈስ ውስጥ ያለ ነው።
በተለይ ከቅርብ ጊዜ ወዲህ በዘር በሃይማኖትና በማንነት በመከፋፈል ምክንያት የሚደርሱ ግጭቶች በበረከቱባት ኢትዮጵያ በጎ ፈቃደኝነት ልዩነትን ማጥበቢያና ሰዋዊ ማንነት ማሳደጊያ ነው የሚሉት በጎ ፈቃደኛ ታምሩ አንድ በመሆን ለሚገኘው ድል ማሳያ ከአድዋ በላይ እንደሌለ ያስረዳሉ።
ያለው ችግር ገባናል ሲወድ ሲዋሩ ደግሞ በተለያየ ምክንያት ቀለበት ውስጥ አድሮች ውስጥ ራሳችንን ከተናል እና ከዚህ አጥውስት እናንተን ምንወጣ ምንችል አሁን እኛ ጋር ምንመጣ ስምታቸው ሰዎች ሁሉ በቃ አሁን እነኚህ ሰዎች ናቸው ነው ይሁን የተለያየ እምነት ያላቸው ከኛም አልፎ ከውጭ ከአሜሪካ የሚወጡ ነጭ ቆዳ ያላቸው አሜሪካኖች አሉ፣ ጥቁር ቆዳ ያላቸው አሜሪካኖች አሉ፣ ኬንያኖች አሉ፣ ናይጄሪያኖች አሉ። ተሰብስበን ብታይም ቃል ይሄንን ሰዎች ናቸው ነው። ስለዚህ አሁን ማህበረሰብ ወጣቱ ይሄንን ኮንሴፕት በጎ ፈቃደኝነትን የተቀመጠውን አጥር ሰብሮ ሰዎች ፕሮፌሽናሌ ወጣቶቻችን መነጋገር ጀመሩ። አሁን እኛ ጋር በሚመጡበት ጊዜ ሰው ሆነው ነው የሚመጡት። ነጭ ሆነው፣ ጥቁር ሆነው፣ ሙስሊም ሆነው፣ ክርስቲያን ሆነው፣ ዲያስፖራ ሆነው፣ ሀብታም ሆነው፣ ድሀ ሆነው ሳይሆን ሰው ሆነው ስለሚመጡ በዚህ መካከል ያላቸውን ንግግራቸውም ጨዋታቸውም ፕሮጀክታቸውም ነጻ ነው እና በተለይ ወጣቱ ወደዚህ ነገር እየተሳበ እያየው ነው።
አድዋን አስመልክቶ ሰኞ በሚካሄደው የበጎ ፈቃደኝነት መርሃ ግብር ከአዲስ አበባ ክፍለ ከተሞች የተውጣጡ በጎ ፈቃደኞች፣ የአዲስ አበባ ስካውት ማህበር፣ ሴንተር ፎር ፋሚሊ ሰርቪስ የበጎ አድራጎት ድርጅትና ሌሎች በበጎ አድራጎት ዙሪያ የሚንቀሳቀሱ ግለሰቦችና ድርጅቶች ይሳተፋሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን እዚህ ላይ ልንሰናበታችሁ ወደድን። በነገው ምሽት በመደበኛው መሰናዷችን እንጠብቃችኋለን። ሳስተናግዳችሁ የቆየሁት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ እንዲሁም በአርቶቱ ሰለሞን አባተ ነበርን። መልካም የእሁድ ምሽት ይሁንላችሁ። ደህና ደሩ።
ይሁን ዛሬ እቺን መሰል ሀገር አርደኒን አርደኒን ከጊዜያቸው ቀድመ ነገን ያለም ለበር ይሁን ሁሉ ሀገር ላስቀደም ሆነ አርደኒን I'm gonna make you mine.